ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትኩረት የሚያደርገው ልዩ ፕሮግራም አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምንላችሁ አምስታችኋል። ሰኞ ግንቦት 24 2007 ዓ.ም ነው። ዛሬ በምሽቱ የግማሽ ሰዓት ፕሮግራማችን ከአለፈው እሁድ ምርጫ ጋር የተያያዘ አንድ ውይይት ሰፋ ባለመልኩ ይቀርባል። ከዛ አስቀድሞ ደግሞ አፍሪካ ነክ ርዕሶች የሚያስተናግዳቸው ርዕሶች ይተነተናሉ። መልካም ምሽት እመኛለሁ። አስተናጋጃችሁ አዲሱ አበበ ነኝ። ጽዮን ግርማ ቅንብሩን እየመራች ትገኛለች። አሁን ቀዳሚው አጫጭር የዓለም ዜና ይሆናል።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲተላለፍ የምስራቅ አፍሪካ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዝደንት ፒየር ንኩሩንዚዛ ቃል አቀባይ አስታወቁ። መሪዎቹ ምርጫው ቢያንስ ለስድስት ሳምንታት እንዲዘገይ ጥያቄ ያቀረቡት ፕሬዚደንት ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመመረጥ እንዲወዳደሩ ማቀዳቸውን በመቃወም ለሳምንታት ከዘለቀው የተቃውሞ እንቅስቃሴ ጋር የቀጠለውን ሁከት ሁሉም ወገኖች እንዲያቆሙም ጨምረው ጠይቀዋል። የምስራቅ አፍሪቃ ሀገሮች የትብብር ምክር ቤት ሊቀመንበር ዶክተር ሃሪሰን ሙዋንኪምቤ አስቸኳይ ስብሰባው ከተካሄደበት ከዳሬ ሰላም ለአፍሪካ ቴሌቪዥን በሰጡት ቃል የቡሩንዲ ሁኔታ የክልሉን ጸጥታ ሊያናጋ ይችላል ብለዋል። የታንዜኒያ፣ የዩጋንዳ፣ የኬንያ እና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳ የውጭ ጉዳይ ሚኒስትርና የአፍሪካ ህብረት ሊቀመንበር በተካፈሉበት የዳሬ ሰላሙ አስቸኳይ ስብሰባ ላይ የቡሩንዲው ፕሬዚደንት አልተገኙም። ምክትል ፕሬዚደንታዊ ቃል አቀባዩ ገርቬዝ አባዬሆ ለቪኦኤ በሰጡት ቃል የቡሩንዲ የምርጫ ኮሚሽን ጉዳዩ ከሚመለከታቸው ከሁሉም ወገኖች ጋር ተመካክሮ ለመንግስቱ ሀሳብ ያቀርባል ብለዋል። ከበርካታ ወራት በፊት የመን ውስጥ የተጠለፈችው ፈረንሳዊት የ30 ዓመት እድሜ ያላት ፈረንሳዊት በጭንቅ ውስጥ ሆና ለፈረንሳይና ለየመን ፕሬዝደንቶች የድረሱልኝ ተማጽኖ ስታቀርብ ለመጀመሪያ ጊዜ በማህበራዊ መገናኛ ላይ የወጣ ቪዲዮ ታየ። ዩቱብ ላይ የወጣው ይህ ቪዲዮ የ30 ዓመቷ ወጣት የኢዛቤል ፕራምና አስተርጓሚዋ ሰንአ ውስጥ መለዮ ልብስ በለበሱ ሰዎች ከነበሩበት መኪና ላይ ተጎትተው በተወሰዱ በሁለት ወራቸው ባለፈው ሚያዝያ ውስጥ የተነሳ መሆኑን የፈረንሳይ ዲፕሎማሲያዊ ባለስልጣናት አረጋግጠዋል። በወቅቱ ወጣቷ ከዓለም ባንክ ጋር በሚሰራ ድርጅት በአማካሪነት የምትሰራ እንደነበረች ታውቋል። ጠላፊዎቹ ከጥቂት ጊዜ በኋላ አስተርጓሚዋን ለቀውታል። 20 ደቂቃ ያህል በሚሆነው በዚያ ቪዲዮ ላይ ኢዛቤል የፈረንሳይ ፕሬዚደንት ፍራንሷ ኦላንድ እና ስደት ላይ የሚገኙት የየመኑ ፕሬዚደንት አብድራቦ ማንሱር ሃዲ እንዲያስለቅቋት በእንግሊዝኛ ተማጽኖ ስታሰማ ትታያለች። ወጣቷን ያገቷት እነማን እንደሆኑ ባይታወቅም የአረቢያ ልሳነ ምድር አልቃይዳ ባዕዳንን በማገት ይታወቃል። በእርሷ ጠለፋ እጅ አለበት ብሎ ግን እስካሁን አላስታወቀም። ኢራቅ ዋና ከተማ ባግዳድ በስተ ሰሜን ምዕራብ በሚገኝ የፖሊስ ጣቢያ ላይ በደረሰ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 37 ሰዎች ተገደሉ። ዛሬ ሰኞ ሳማራ አጠገብ የደረሰውን ጥቃት ያቀናበሩት የእስልምና መንግስት ተዋጊዎች ናቸው ሲሉ የኢራቅ ባለስልጣናት አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የመጀመሪያው ቅንብር አፍሪካ ነክ ርዕሶች ነው። አዳነች ፍሳዬ ነች አዘጋጅና አቅራቢዋ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሉሲ ዘር የተለየ አዲስ አይነት የቅድመ ሰው ቅሪት ተገኘ፣ ኢህአዴግ የሚያሸንፈው ሌላ አማራጭ ባለመኖሩ ነው ተባለ፣ ቤተ እስራኤሎች እስራኤል ውስጥ ስለሚደርስባቸው አድሎና ዘረኝነት የሚሉትን ርዕሶች ነው ዛሬ የምንመለከተው። ኔቸር የተባለው ስለ ሳይንሳዊ ግኝት የሚዘግብ መጽሔት ኢትዮጵያ ውስጥ ከሉሲ ወይም ከድንቅነሽ ዘር የተለየ አዲስ የቅድመ ሰው ቅሪት አካል እንደተገኘ ዘግቧል። ከሉሲና ኦስትራሎፒቶክስ አፋርነሲስ ከተባለው ዘሯ የተለየ መንጋጋ ያለው ኦስትራሎፒቶክስ ዲረሜዳ የተባለ የቅድመ ሰው ቅሪት አካል ከ3.4 ሚሊዮን ዓመታት በፊት የሉሲ አይነቶቹ ቅድመ ሰዎች በኖሩበት ዘመን እዛው አካባቢ የኖሩ ዘመዶቿ አካል እንደሆነ የሳይንስ ምርምር መጽሔት ጠቁሟል። ኦስትራሎፒቶክስ ዲረሜዳ የሚል ስያሜ የተሰጠው ከ3.5ና ከ3.3 ሚሊዮን ዓመታት በፊት የኖሩ ቅድመ ሰዎች መንጋጋና ጥርስ ቅሪት የተገኘው ሉሲና አንድ ሌላ የእሱ አይነት ቅሪት አካል ከተገኘበት ሃዳር አካባቢ በ35 ኪሎ ሜትር ርቀት ባለ ቦታ ላይ ነው። ኒውዮርክ ታይምስ ጋዜጣ ደግሞ ባለፈው እሁድ ስለተካሄደው የኢትዮጵያ ብሔራዊ ምርጫ ሲዘግብ ገዢው ፓርቲ ኢህአዴግ ለምን እንደሚያሸንፍና ተቃዋሚዎች ለምን ብዙም ቦታ እንደማያገኙ ተንትኗል። የገዢው ፓርቲ ተወዳዳሪዎች ለምርጫ ቅስቀሳ የተጠቀሙበት በሀገሪቱ ያለውን የኢኮኖሚ እድገት ነው። የኢትዮጵያ መንግስት ከታላቁ የህዳሴ ግድብ ግንባታ አንስቶ አርሶ አደሮች ከድህነት እንዲወጡ እስከ ማድረግ ባሳየው ጥረት ስኬት አግኝቷል። የዓለም ባንክ እንደሚለው በ11 ዓመታት ውስጥ የድህነት መጠን ከ44 ከመቶ ወደ 30 ከመቶ እንዲቀንስ አድርጓል። የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ተቃዋሚ ፓርቲዎች የህዝቡን ቀልብ ለመሳብ የሚያስችል ጥንካሬ የላቸውም፣ ግልጽ የሆነ ፖሊሲም ሆነ ፕሮግራም የላቸውም ብለዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ተቃዋሚ ፓርቲዎች በበኩላቸው ገዢው ፓርቲ በፖለቲካ ምህዳር ላይ ያጠበቀውን ልጓም መሰረት በማድረግ ህዝቡን ለማሳመን ሞክረዋል። የምርጫ ዘመቻቸው ያተኮረውም በከተማዎች ላይ ነበር። ይሁንና ኢህአዴግ በሀገሪቱ የፖለቲካ ድባብ ልዕልና ስላለው በተለይም ከሀገሪቱ 80 ከመቶ ህዝብ በሚኖርበት ገጠሩ ክፍል በግልጽ የሚታይ የበላይነት ቦታ ስላለው ተቃዋሚዎች ለማሸነፍ ያላቸው እድል የጠበበ ነው የሚል እምነት በህዝቡ ዘንድ አድሯል ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ኤልያስ ተስፋዬ የተባሉ ነጋዴ ህዝቡ ኢህአዴግን የሚመርጠው ወዶት ሳይሆን አማራጭ ስለሌለው ነው፣ ተቃዋሚ ድርጅቶች ደካማና የተከፋፈሉ በመሆናቸው ሌላ ፓርቲ ቢያሸንፍ ሀገሪቱ በርስ በርስ ጠብና በሙስና ትታመሳለች ወይም ትፈርሳለች የሚል እምነት ስላለው ነው ማለታቸውን የኒውዮርክ ታይምስ ዘገባ አስገንዝቧል። ተቃዋሚ ድርጅቶች በበኩላቸው ካለ ፍርድ የመታሰርና የወከባ ተግባር ይፈጸምብናል ይላሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃዋሚዎችን አንደበት ለመሸበብ የመናገር ነጻነትን ያፍናል በማለት ይከሳሉ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ያወሳል። ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ድረገጽ በበኩሉ እስራኤል ያሉት ትውልደ ኢትዮጵያ አይሁዳውያን የሚገኙበት ከባድ ሁኔታ በሚል ርዕስ ባወጣው ጽሑፍ የኢትዮጵያውያን አይሁዶች ወደ እስራኤል የመፍለስ ታሪክ የእስራኤል ማህበረሰብ አዎንታዊና አሉታዊ ገጽታን ያንጸባርቃል ይላል። እስራኤል የአይሁዳውያን መጠጊያ የመሆን ባላት የጽዮናዊነት ህልም መሰረት እንደ አውሮፓ አቆጣጠር በ1980ዎችና 90ዎቹ ዓመታት ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያ ውስጥ በቀላሉ በማይደረስባቸው ቦታዎች የኖሩ በእምነታቸው ምክንያት ወከባ ይደርስባቸው፣ ረሃብና ግጭቶች ይፈራረቁባቸው የነበሩትን ፈላሾች ወደ እስራኤል አስመጣች ይላል የቢቢሲው ጽሑፍ። ይሁንና እነዚህ ልዩ የሆኑት ሰዎች እስራኤል ሲደርሱ ዘግናኝ የሆነ አድሎና ዘረኝነት ገጠማቸው፣ ላለፉበት ስቃይም ሐዘኔታ አላገኙም ሲል ጽሑፉ ያብራራል። ትውልድ ኢትዮጵያ እስራኤላውያን በቅርቡ የተቃውሞ ሰልፍ ባደረጉበት ወቅት ያልተለመደ የኃይል መጠቀም ተግባር የታየው በሀገሪቱ መንግስት በተለይም በሀገሪቱ ፖሊሶች ላይ ያላቸው ለዓመታት ሲብላላ የቆየው ቀቢጸ ተስፋነት ስሜት ነጸብራቅ እንደሆነ የቢቢሲ ዘገባ ሲያብራራ፣ ደምስ ፈቃድህ የተባለ ትውልድ ኢትዮጵያ እስራኤላዊ ወታደር ካለምንም ትንኮሳ በፖሊሶች ሲደበደብ ማየቱ የእስራኤል ህዝብ 130 ሺህ የሚሆኑት ፈላሾች ላይ ያለውን አያያዝ በፍጥነት እንዲለውጥና እንዲያሻሽል አመላካች ይሆናል ይላል። አያይዞም ጽሑፉ ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው ሲል ይጠይቅና የኢትዮጵያውያን አይሁዶችን መሰረት ለማወቅ ትልቅ ተግዳሮት የሚሆነው አስተማማኝ ታሪክ ባለመኖር እንደሆነ ይገልጻል። ስለ ቤተ እስራኤሎች አመጣጥ ከሚነገሩት ታሪኮች አንዱ ዳን የተባለ ህልውናው የጠፋ የዕብራይስጥ ጎሳ ዘሮች ናቸው የሚል ነው። የንጉሥ ሰለሞንና የንግሥት ሳባ ልጅ የሆነውን ቀዳማዊ ምኒልክን አጅበው ኢትዮጵያ የገቡት አይሁዳውያን ዘር ናቸው ይባላል። የቤተ እስራኤል ማኅበረሰቦች መሪዎች በበኩላቸው ከክርስቶስ ልደት በፊት በ586 ዓመተ ዓለም የመጀመሪያው ቤተ መቅደስ ከወደመ በኋላ ከተያዘችው ጁዴያ ሸሽተው ወደ ግብፅ የተሰደዱት አይሁዳውያን ዘሮች እንደሆኑ ይተርካሉ። ኢትዮጵያውያን አይሁዶች ለምዕተ ዓመታት ያህል በሌሎች የዓለም ክፍሎች ካሉት አይሁዶች ሙሉ በሙሉ ተነጥለው የኖሩ ቢሆንም በጥንታዊ መጽሐፍ ቅዱስ ላይ የተመሠረተውን የአይሁዳዊነት እምነት አጥብቀው ሲከተሉ ኖረዋል ሲል ቢቢሲ ላይ የወጣው ጽሑፍ ያስረዳል። የመጀመሪያዎቹ ቤተ እስራኤሎች እስራኤል ከገቡ 30 ዓመታት ያለፉ ቢሆንም እስራኤል ትውልድ ኢትዮጵያ የሆኑትን አይሁዳውያን ከሀገሪቱ ሕዝብ ጋር በማዋሃድ ረገድ በሚዘገንን ሁኔታ እንደከሸፈባት በሰፊው ይታመናል ይላል በቢቢሲ ድረገጽ ላይ የወጣው ጽሑፍ። ፈላሾቹ የጤና ጥበቃንና ትምህርትን የመሳሰሉ መሠረታዊ አገልግሎቶች የቀረቡላቸው ቢሆንም በሀገሪቱ አብይ ቦታ ካላቸው አካላት አድልዎና ዘረኝነት እንደገጠማቸው ቢቢሲ ላይ የወጣው ጽሑፍ ሲያብራራ የእስራኤል ብሔራዊ የደም ባንክ ኤችአይቪ ኤድስ ሊኖርበት ይችላል በሚል ስጋት ከትውልደ ኢትዮጵያ አይሁዶች የተለገሰውን ደም ወደ ቆሻሻ ይጥል እንደነበር ይገልጻል። ቤተ እስራኤሎቹ የሚገኙበት የኑሮ ደረጃም ዝቅተኛ እንደሆነ የቢቢሲ ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ለምሽቱ ወደ ያዝነው የመጨረሻ ቅንብር እናልፋለን። በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤት ዙሪያ ከሶስት እንግዶች ጋር የተካሄደ ውይይት ነው። በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ሄዶ ይመረምራል ውይይቱ። ተወያዮቹ ዶክተር መሳይ ከበደ በዚህ በዩናይትድ ስቴትስ በኦሃዮ ክፍለ ግዛት የዴይተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ሲሆኑ፣ አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ የኤሌክትሪክ ኃይል ተቋም ይሰሩ የነበሩ በኢትዮጵያ የፖለቲካ ጉዳዮችም የሚሳተፉ ናቸው። ያዋያቸው አሉላ ከበደ ነው።
እንግዶቼ ዶክተር መሳይ፣ ዶክተር ሹመትና አቶ ንጉሴ፣ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007 እና ውጤቱ አያይዘንም ወደ ኢትዮጵያ ፖለቲካ እንዲሁም የምርጫ ታሪኮች እንዘልቃለን። በቅድሚያ ግን በዛሬው ዕለት ወደ ተከናወነ ሌላ ታሪካዊ ከ50 ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬው ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሃሪ ቃለ መሐላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከርሶ ልጀምር።
አዎ እንግዲህ በአንድ በኩል መቼስ የሚደነቅ ውጤት ነው። ናይጄሪያ ትልቅ ሀገር ነው በአፍሪካ፣ ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ደህና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ኃይል አለ እዛ፣ ብዙ አይነት እንቅስቃሴዎች አሉ፣ በተለይ እዚህ የቴሮሪስት እንቅስቃሴም አለባቸው። ይህንን ሁሉ ተወጥተው ይህን ዴሞክራሲ አሁን ያገኙትን ዴሞክራሲ አጠናክረው ወደፊት ይሄዳሉ ተስፋ ነው የማደርገው። ገና መጀመሩ ነው እንግዲህ
መልካም። የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው። ዶክተር ሽመት እርሶስ እንዴት ይመለከቱታል?
አዎ፣ እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ ወስዶባቸዋል ነው የምለው። ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ 50 ዓመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወጥቶለት ተጀመረ ነው የነበረ። ግን እንቅፋቱ በዛና ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠቅሶታል፣ ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃው ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በጆናታን ጉድላክ ቀና አስተሳሰብም ላይ በአብዛኛው የተመሰረተ ነው። ነገ ይህንን ማያከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንቃት እዚህ ላይ ነው፣ በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት የወደፊት እድላቸው።
መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል?
ወይ በእኔ እድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ እና በጣም የተማሩ በጣም ያወቁ ለፖለቲካም ለአፍሪካም ፖለቲካ ትልቅ ምሳሌ ይሆናሉ የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ኃይሎች ይነሳሉ። በተለይ ሚሊተሪው የተነስተው ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ህገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝም። በዛ አይነት ምርጫ ያደረጉት ከናይጄሪያኖች አሁን ኬዎስ ውስጥ ገብተዋል። የፖለቲካ ኬዎስ አለ። እንደምታየው ይሄ ቦኮ ሀራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል ትንሽ ሚሊተሪ ቀንስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝም።
መልካም። ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪካዊት ሀገር 50 እና 60 ዓመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን። አሁን ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይህን ውይይት እያደረግን ያለነው 5ኛው የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛውም ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ 100% ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ
ወይ 100% አሸነፈ የሚለው ሁልጊዜ ትንሽ በጣም መዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታ የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ ኢህአደግ አንደኛ ትልቁ አድቫንቴጁ ኢንካምበንት ነው፣
በስልጣን ላይ ያለ
ማለት ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዛ አድቫንቴጅ እየመጣም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳድረው አያውቁም። ለህዝቡ ኮንፊደንስ የሚሰጡት ነገር የለም። ስፔሻሊ 60 ሆነው ኢህአደግን ተክተው ሀገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ ሀገሪቱ እንዴት ትሆናለች የሚለው ነገር በብዙዎቹ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት ከምርጫው እና አንዳንዱ ሰዎች ሳነጋግራቸው በተለይ ኢህአደግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን ባለው ሰላም፣ ባለው መረጋጋት እና ባለው ምልክ በመጠኑም ቢሆን ለኢኮኖሚ እየተንቀሳቀሱና እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከለ የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት? ወይ እኛ አሁን ይሄ ሰላም ይሄ ስቴቢሊቲ ይሄን እንዲልብን አንፈልግም፣ ስለዚህ ኢህአደግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአደግን ከመውደድ ሳይሆን ከራሳቸው ኑሮና ከራሳቸው ህይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ 60-50 ዓመት 40 ዓመት የሚሆኑት ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ቢመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከእለቱ እናየው፣ ይሄ ባቡር ሀዲድ መሰራቱ፣ ይሄ መናለቱ፣ መንገዶች መስፋቱ፣ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ፣ የምግብም ምል እጥረት የለም በሀገር ውስጥ ግን ውድ ሊሆን ይችላል እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአዴግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላ ቢመጣ የተሻለ ነገር ይመጣሉ የሚል ጥርጣሬ ውስጥ ስላላቸው ብቻ ነው።
መልካም። የለውጥ ፍላጎት የለውጥ ሀሳብ አሁን ካለ ሁኔታ ብቻ ነው የሚነሳው ወይ? አሁን ያለው እሱ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ? ጥያቄዎችን በተከታታይ እናነሳለን። እድሎቹን ግን ልስጥ፣ የቅድሚያ ምላሻችሁን የሁላችሁንም ላካት። ፕሮፌሰር ሹመት።
አዎ፣ አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል። ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢው ፓርቲ ነው እና ለምሳሌ 60 ተቃዋሚ ኃይሎች አሉ ስንል 60 እንዲሁም እንዲያው በአጋጣሚ የተፈጠሩ ሳይሆን እንዲያ እንዲሆን ተደርጎ ነው። አንድ ሊያሰባስቡ ይችሉ የነበሩት ኃይሎች ከተደመሰሱ በኋላ ነው እንግዲህ ይህ አይነት መበታተንና ይህ አይነት መሰባበር የተፈጠረው። ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ህዝቡ ከግርግር ይልቅ ወዳልታወቀውና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል። ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነጸ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው አብሮ ማጤን ይገባል ነው የምለው እኔ።
መልካም። ስለ ነጻ ምርጫ ሊባሉ የሚችሉ ገዢው ፓርቲ በአብላጫ አይደለም 100% ማሸነፍ ምን ማለት ነው? ለዚህ ያበቁ ምክንያቶች ምንድን ናቸው? እንዳልኩት ዝርዝሮችን እናነሳለን። ተከታዩን እድል ለፕሮፌሰር መሳይ ልስጥ። ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመገሙታል?
እኔ እንኳን ይህንን ምርጫ በምንም ሁኔታ የሚገመገም አይደለም። ምክንያቱም ግልጽ ነው አካሄዱ፣ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው።
ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርስዎ እምነት?
አዎ፣ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች፣ በተለያዩ እርምጃዎች ውጤቱ እንደዚህ እንደሚሆን ቸት ለመገመት የሚያዳግት አልነበረ። እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ኃይል ያለ አይመስለኝም። ማንም አላሰበም። የታወቀ ነው። ለዚህ ነው የታወቀ ነው የምለው። ግን ትልቁ ጥያቄ ምንድን ነው? ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ ምንም አዲስ ነገር የማያስፈምር ወደፊት የማይወስድ ፍቹ ምንድን ነው ነው? እኔ እንግዲህ እዚህ ላይ የማየው ምንድን ነው? አንደኛ ነገር ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በሬ በኩል ያለው ማየው ግልጽ ሆኖ የሚታየኝ የመሻሻል ሳይሆን ወደኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ። ከዛ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉም ተባረሩ። እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም ያዳግታል። ይሄ ማለት ያው ተቃዋሚ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመካድ እና ይህም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው አመለካከት የሚሰራ ነው። ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እንደዚህ 80 ምናምን ያለበት ፓርቲ ሀገር ያለበት ፓርቲ ሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ያስተዳደራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው ነገሩ። እንደገባኝ ከሆነ ግን ግልጽ እንደሆነው እንግዲህ አንድ እንደው ከሁሉ በኃይልም በአደረጃጀትም በአመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዚያ ግት ዝም እንደሚለኝ ያው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ ማለት እያደገ የሚሄድ ፓርቲ ነበረ እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም እንደዛ ነው እንግዲህ ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተደርጓል። ሌላው ደግሞ አሁን ትንሽ እንደው ይከራከራል ተብሎ የጠበቀው የአንድነት ፓርቲ ያው ኮሚሽን ውሳኔ እንዲበጠንና አልነበረ እንዲሆን ተደርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችንና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመታዋል፣ ያፈርሰዋል። ስለዚህ ተለዋጭ ኃይል የለም፣ ተለዋጭ ፓርቲ የለም። ይህን ለማሰኘት ነው እንግዲህ አንዱ የሁሉ የሚደረገው እና በእውነቱ ይህን ደግሞ ህዝቡ አቶት የለም ኢህአዴግ ይሻልናል የሚል አመለካከት እንደማይኖረው እርግጠኛ ነኝ።
አድማጮች፣ ይህ ውይይት ቀጣይ ክፍል አለው፣ አላለቀም። የሚቀጥለው እንድትከታተሉ ከወዲሁ ጋብዛለሁ። ለምሽቱ ያዘጋጀነው ፕሮግራም በዚሁ አበቃ። መልካም ምሽት እንመኛለን። በሶስት ሰዓቱ መደበኛ ፕሮግራም በሚተላለፉ ፕሮግራም እንገናኛለን። ለአሁኑ ሰላም፣ ደህና እምሹ። ከእንጨት ፎቁ በላይ ሲመሽ እንገናኝ መጣሁ አንቺን ብዬ ሳይከብደኝ እርምጃ በሰባ ደረጃው
This program has come to you from the Voice of America, Washington.